Radio Sydväst.
አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ይያልን የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደምን የዛሬ ታህሳስ 10 ቀን 2011 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሰምበር 16 ቀን 2018 ቅንብራችንን ይዘን ቀርበናል። በቅድሚያ በ15 ቀኑ የተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም ለከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዚያም አንድ ወቅታዊ ጽሑፍ ይነበባል። የስልክ መስመሩ ከተሳካልን ሰፋ ያለ ቃለ ምልልስ ወደ አገር ቤት በኩል ይኖረናል። በመጨረሻም የኢትዮጵያ አንድነት ሬዲዮ የስርጭት ክፍል መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ደግፋው ይክነት ያየ የፈራ ወሰውን ደንሁ ፈደን ደንሁ ማርያቱን ማርያቱ 50 ብዙ ባሪያውን የታውሶ ማርያቱን 50
Oh,
ከታሪክ ማህደር አድማጮቻችን እንደምን ከረማችሁ ባለማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ዝግጅት የተገጣይቱ ብጡል በዘመናዊት ኢትዮጵያ የሀገር ግንባታ ሂደት የተጫወቱት ሚና በሚል አርስት በሞረሽ ወገኔ ድርጅት በነሐሴ ወር 2010 የተዘጋጀ ጽሑፍ ክፍል 7 እና የመጨረሻውን ይዘንላችሁ ቀርበናል። የተገጣይቱ ብጡል በዘመናዊት ኢትዮጵያ የሀገር ግንባታ ሂደት የተጫወቱት ሚና ክፍል 7 እና የመጨረሻው የመቀሌን ጦርነት ፍጻሜ በተመለከተ ፊታውራሪ ተክለሐዋርያት ተክለማርያም የህይወቴ ታሪክ በሚለው መጽሐፋቸው እንደሚከተለው ገልጸውታል። የጣሊያን ወታደሮች በውሃጥም ማለቅ ቀረላቸውና እቃቸውም መወረሱ ቀረና በእኛ በቅሎች አስጭነው መሳሪያዎቻቸውን እንደያዙ ወደ ዋናው ጦራቸው ለመቀላቀል ተቻላቸው። በኋላም እንደገና አንሰራርተው አድዋ ላይ እንዲወጉን ተደረገ በማለት ባለፈው ክፍል የተጠቀሰውን የጣይቱን ሐሳብ ትክክለኝነት ይገልጹታል። ጣይቱ ተምኒልክና ተመኳንንቱ በተሻለ ጣሊያን በኢትዮጵያ ላይ ያለውን የከረረ ጠላትነት የተረዱ ነበር። እቴጌ በመቀሌ ግንባር ሲዋጋ የነበረው የጠላት ጦር በሙሉ መማረክ አለበት፣ ታልሆነ ደግሞ ንብረቱና መሳሪያውን ተነጥቆ ባዶ እጁን ይሂድ ሲሉ የያዙት አቋም የጦርነትን ሕግ የተከተለ ተመሆኑን በላይ ጣሊያን ምንም ቢደረግለት ተጠላትነቱ የማያፈገፍግ መሆኑን አስቀድመው የተረዱ መሆናቸውን ያሳያል። ባዷ የውጊያ ቀጠናም ጣይቱ ድርሻ የጠላትን ጦር ኃይል አሰላለፍና በቀላሉ ሊሸነፍ የሚችልበትን መንገድ የሚጠቁም መረጃ ማሰባሰብ ሆነ። በዚህም ስራ የተሰማሩት ጣይቱ ብጡል ለዚህ ተልኮ ብቃትና ችሎታ ያላቸውን ሰዎች ማፈላለግ ጀመሩ። በጥረታቸውም ጣሊያን ለዚሁ ተግባር የቀጠራቸውንና መረጃ እንዲሰበስቡ ፈቃድ ሰጥቶ ወደ አድዋ ይላካቸውን የክፉ ቀን የኢትዮጵያ መድህኖች የሆኑትን ባሻ አውዓሎም ሐረጎትን እና ባላምባራስ ገብረ እግዚአብሔር የተባሉትን ሁለት ታላላቅ ሰዎች አገኙ። እቴጌ ሁለቱ ሰዎች አግኝተው ስለ አገራቸው ሁኔታ ታብራሩላቸው በኋላ የነርሱን ድጋፍ ማግኘት መፈለጋቸውን አስረድተው በመረጃ በኩል እንዲተባበሯቸው ጠየቋቸው። ሁለቱ ሰዎችም በጣሊያን የቅኝ አገዛዝ ደስተኞች ስላልነበሩ ወዲያውኑ ፈቃደኝነታቸውን ለተጌ ገለጹ። እቴጌ ጣይቱ ፈቃደኝነታቸውን እንዳገኙ አሁን የማቀርብላችሁን እንጀራ እንደ ስጋ ወደሙ ቆጥራችሁ ላትክዱ ምላችሁ ብሉት ብለው ቃል አስገብተው ላኳቸው። ሰዎቹም አገራቸውን ወዳድ የገቡትን ቃል አክባሪ እና ባለማተብ ስለነበሩ የሚከተለውን የተሳሳተ መረጃ ለጣሊያኖች ሰጡ። አንድ የካቲት 21 ቀን የማርያም በዓል ስለሆነ የኢትዮጵያ ሰራዊት ሰፈሩን ለቆ ቤተ ክርስቲያን ለመሳለም ወደ አክሱም ጽዮን ይሄዳል። ሁለት እሁድ የካቲት 23 ቀን የጊዮርጊስ በዓል ስለሆነ የጦር አበጋዞች ወደ ጊዮርጊስ ቤተ ክርስቲያን ለመሳለም ይሄዳሉ። ሶስት ሰራዊቱ ቀለብ ስላለቀበት ቤተ ክርስቲያን ሄዶ ተተመለሰ በኋላ ቀለብ ፍለጋ በየመንደሩ ይበተናል። በዚህ ወቅት ምኒልክና ጣይቱ ብቻቸውን በአድዋ ሰፈራቸው ተጥቂት መኳንንቶቻቸው ጋር ሆነው ይቀራሉ። ስለሆነም በዚህ ወቅት ጀነራል ባራቸሪ ድንገተኛ ወረራ በማድረግ ምኒልክንና ጣይቱን በቀላሉ ለመያዝ ይችላሉ የሚል ዘገባ ለጣሊያኖች ያቀርባሉ። በነ ባሻው አሎም ለጣሊያኖች ተተሰጠው መረጃ በተቃራኒ በዛን ወቅት የኢትዮጵያ ሰራዊት በከፍተኛ ንቃትና ዝግጅት የውጊያውን መጀመር ነቅቶ ይጠባበቅ ነበር። በመሆኑም የካቲት 23 ቀን 1888 ዓመተ ምህረት ጎህ ሲቀድ የአድዋ ጦርነት ተጀመረ። ድሉም ተእኩለ ቀን በፊት ያለ ጥርጥር ኢትዮጵያን ሆነ። በዚህ ጦርነት ጣይቱ ጦራቸውን አሰልፈው ተማዋጋታቸውም በላይ ተመቶ በላይ የሆኑ ሴቶችን አደረሽተው በማሰለፍ ለተዋጊው ሰራዊት ስንቅና ትጥቅ በማቅረብ የተዋጊውን ወኔ በማበረታታት የቀሰለውን በመርዳት የሞተውን በማስቀበር ተዚህ ይቀር ያልተባለ ጀግንነት ተብልህነት ያቀናጀ ተግባር ፈጽመዋል። በዚህም የተነሳ የጣይቱ ዝና በዓለም መገናኛ ብዙሃን በሰፊው ተሰራጨ። ለፔቲ ጆርናል የተሰኘው የፈረንሳይ ጋዜጣ እንደ አውሮፓ አቆጣጠር ማርች 29 ቀን 1888 ባወጣው እትሙ የመጀመሪያ ገጹ የጣይቱን ፎቶግራፍ ይዞ በመውጣት ዝናቸውን ለአውሮፓና ለዓለም አሰራጨው። በአድዋ ጦርነት በዛን ጊዜ ቀርቶ በዚህ ዘመንም ይሆናል ተብሎ ለመገመት አሸጋሪ በሆነ መልኩ ድሉ በማያሻማ ሁኔታ ለኢትዮጵያን ሆነ። ይህም እስካሁን ድረስ የዓለምን የፖለቲካና የታሪክ ተመራማሪዎችን ባስደመመና ባስገረመ መልኩ በአባዳኛው ምኒልክና በእቴጌ ጣይቱ የተመራው የኢትዮጵያ ሰራዊት ኢትዮጵያን በቅኝ ግዛትነት ለመያዝ አስቦ ስታፍንጫው ታጥቆ እና ተደራጅቶ የመጣውን ዘመናዊ የአውሮፓ ወታደራዊ ኃይል በአንድ ቀን ጀምበር በተደረገ ውጊያ ድል በመንሳት አውሮፓውያን ተዛ በፊት ዓለምን ይመለከቱበት የነበረውን መነጽራቸውን እንዲለውጡ አስገድዷቸዋል። ነጮች በጥቁሮች ላይ የነበራቸውን የንቀትና የበላይነት ስሜት እንዲለውጡም አስገድዷቸዋል። በቅኝ ግዛት ቀንበር ስር የማቀቁ የነበሩ የአፍሪካና የእስያ ተወላጆች እኛም እንደ ኢትዮጵያውያን በማለት ለነጻነት ትግል እንዲነሱ የህሊና ስንቅ እንዲቋጥሩ ቅኝ ገዢዎችን ታግሎ መጣል እንደሚቻል ቁርጠኛ አቋም እንዲይዙ አስደርጓቸዋል። የጣይቱ የጦር ስልት አዋቂነት ተታየባቸው አጋጣሚዎች መካከል ዳግማዊ አጼ ምኒልክ ታለፉ በኋላ በተከሰተው የስልጣን ግብግብ ያቀረቡት መላ አንዱ ሆኖ ይገኛል። እቴጌ ጣይቱ በቁም ስር ምንጦጦ ተግዘው በነበረበት ወቅት የወሎ ንጉስ ሚካኤል የልጃቸውን የልጅ ኢያሱን ተስልጣን መወገድ ባለመቀበል በወሰዱት አቋም ግራ የተጋቡት የንጉስ ተፈሪ ደጋፊዎች ወሎ ድረስ ተጉዘው ራስ ሚካኤልን ለመቅጠም መወሰናቸውን በፊታውራሪ ሀብተ ጊዮርጊስ በኩል ለእቴጌ እንዲነገራቸው ተደርጎ የርሳቸው ሐሳብ ምን እንደሆነ እንዲጠየቁ ይደረጋል። እቴጌ ጣይቱ ቀደም ብሎ በተፈጸመባቸው ግዞት ሳይቀየሙ ለሰላምና ለኢትዮጵያ አንድነት ተነበራቸው ጽኑ አቋም በመነሳት ወሎ ድረስ ተጉዞ ንጉስ ሚካኤልን ለመውጋት የታሰበው ሐሳብ ስህተት መሆኑን እንዲህ በማለት ይገልጹታል። ጥሩ ምክር አልመክራችሁም። የወሎ መሬት በተፈጠረው ምሽግነት አለው። ብዙ ሰው ታሰጃላችሁ። ተዋድላ ተደላንታ ጦር የተስፋፋ ይወጋችኋል። እንደምን ብላችሁ ሚካኤል ወደዚህ ወደ ሸዋ እንዲመጣ አድርጉ። እሱ ታላቅ ጀግና ነው። ነገር ግን አንዳንድ ጊዜ ቸኩላል ይመጣላችኋል ብለው የማይፈታ ምክር ለገሱ። አዎ የሆነውም ይኸው ነው። ንጉሥ ሚካኤል ተማህበራዊ መሠረታቸው ርቀው ግራና ቀኝ ሳያዩ ጠላቴ ነው ተሚሉት ወገን ተሸዋ ሰገሌ ሜዳ ድረስ ዘልቀው ያውም በጥቅምት ወር ረግረጉ የፈረስን ቅልጥም መንቀል እስተማይቻልበት ድረስ በሚውጠው አውላላ ሜዳ ላይ ገቡ። እውነቱም ቸኩለዋል። ይህም ለወሎ ፈረሰኛ ተዋጊዎች ምቹት አለመሆኑን በላይ የኋላ ደጀን ስላልነበራቸው በቀላሉ የሰገሌው ጦርነት በጣይቱ ዕቅድ መሠረት ተጠናቆ ድል ለንጉሥ ተፈሪ ሆነ። እነዚህንና እነዚህን መሰል የጣይቱ ሥራዎች ሲጤኑ እቴጌ ጣይቱ ብጡል የሥነ ልቦና፣ የአስተዳደር፣ የጦር፣ የመረጃ፣ የፖለቲካና የባልትና ዕውቀታቸው በዛን ጊዜው አስተሳሰብ ቀርቶ በዛሬውም ዘመን ቢሆን አመለካከት እንኳን በዓለማችን ውስጥ ታሉ ዕውቅ የፖለቲካና የአስተዳደር ጥበብ ሰዎች መካከል አንዷ እንደነበሩ መረዳት ይቻላል። መወደስ ጣይቱ፣ እቴጌ ጣይቱ። እቴጌ ጣይቱ የነጻነት አርማ፣ ዝናሽን ሰዋድስ ልበልሽ እማማ፣ በሳልና አስተዋይ ቆራጥ የጦር መሪ፣ ድንቅ ጥበበኛ መካሪ ዘካሪ፣ በስነ ጥበብሽ በገና ደርዳሪ፣ የምኒልክ እንቁ ተወዳጅ አፍቃሪ፣ ድል አጎናጸፍሽን ለዘላለም ኗሪ። የውጫሌውን ውል ፈጥነሽ ያፈረሽ ብርሃነ ዘኢትዮጵያ ዛሬም ተወደሽ፣ ሴትነት፣ ቅንነት፣ ፍጹም ትሕትና፣ ጥቃትን መቋቋም፣ ጽናትን ተክና፣ ቅኔ መዝረፍና ዳዊት መድገሙን ተላብሳ የኖረች እመት ጣይቱን እስቲ እናሞግሳት፣ ጉልበት ቢሆነን ዝናዋይን ነገር ኃይል እንዲሰጠን። እምዬ ምኒልክ ቆራጥ ጀግና መሪ፣ ለአገር በጎ አሳቢ፣ ትዳሩን አክባሪ፣ ሙሉ መብት ሰጥቶ ለአካሉ ላምሳሉ፣ አስተናገደችው ሁሉን እንዳመሉ፣ ፍትሕን አሰፈነች እቴጌ ለሁሉ። እንደ ሴት ሰንቃ እንደ ወንድ ጦር ሰብቃ፣ የጦር አበጋዟ ያለቆች አለቃ፣ በጥበብ መራችው ለድል የሚያበቃ። እቴጌ ጣይቱ ምክር በሰጠችው ምንጯን አስገድባ ቁልቁል እያየችው የጣሊያንን መንጋ በውሃ ጥምቀታችው። እንዲህ ነው ማስተዋል፣ እንዲህ ነው ስጦታ፣ ድል አጎናጻፊ የኢትዮጵያ አለኝታ። እቴጌ ጣይቱ የወገን መከታ፣ አዲስ አበባን መስራች፣ ለሁሉ ተስማሚ፣ አርቆ አስተዋይ ናት፣ አቅዶ ፈጻሚ። እንደ ሴት በልፍኛ እንግዳ ተቀባይ፣ ወንድ ታስንቃለች ስትቆም በአደባባይ፣ በአገሯ ተመጡ አታውቅም ገላጋይ። ሲዘከር አድዋ ነጻነት ሲወሳ፣ ብርሃን ዘኢትዮጵያን ያች የሴት አንበሳ፣ ተነሙሉ ክብሯ እቴጌ ትነሳ፣ ታምር ሰርታ አልፋለች ከቶ ማይረሳ። አገሬ ተስዊድን የካቲት 2006 ዓ.ም። ማጠቃለያ፣ ጣይቱ ለኢትዮጵያ እድገት፣ ስልጣኔ፣ ነጻነትና አንድነት ይህን የመሰለ ተግባር አከናውነው እያሉ ማንነታቸውን ለትውልድ ለማስተማር የሚችል ቋሚ መታሰቢያ እስካሁን አልተሠራላቸውም። ይህም አባቶቻችን የፊት ወዳሽን በምን ቀበርከው፣ በሻሽ የኋለኛው እንዳይሸሽ ሲሉ የነገሩንን ቋሚና ጠቃሚ ምክር ትውልዱ በሥራ ላይ ያላዋለው መሆኑን ያሳያል። ትውልድ የሚበለጽገው የሚያድገውና ወደ ተሻለ እርከን ይሸጋገር የሚችለው ባለፉት የታሪክ ዘመናት መልካም ሥራዎችን ሠርተው ባለፉ ሰዎች አራያነት ላይ ሲመሠረት እንደሆነ ይታመናል። ይህ አራያነት ደግሞ تتولد تولد مشاقاقر مشلو ملكام سراي سرو سووچن من النت يمي زكرو قوامي متاسبياوچ سينورو نو يه بيتوبيا يتلمد نگر الهون اندياوم سيهونو يمن نايو بتقارانيو نو سلوهنم لنيه جغنا بلهنا قرات ايتوبياويت تگيت ايتو بطول قوامي متاسبيا اندينوراچو ትውልዱ የሚችለውን እንዲያደርግ ሞረሽ ወገኔ ያማራ ድርጅት ያክብሮት ጥሪውን ያቀርባል። የተጌ ጣይቱ ብጡል በዘመናዊት ኢትዮጵያ የሀገር ግንባታ ሂደት የተጫወቱት ሚና በሚላርስ የተዘጋጀው ክፍል 7 እና የመጨረሻው ጽሑፍ በዚህ ይቋጫል። አድማጮቻችን የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉን ጋብዛችኋለን። መልካም ምሽት።
አርማጮቻችን በመግቢያችን ላይ እንደገለጽነው የቴሌፎን መስመር ካገኘን ጥያቄና መልስ ጊዜ ይኖርናል ብለን ነበር። አሁን የቴሌፎን መስመር አግኝተናል። ወደ ውይይቱ እናመራለን። ሌላውም እንግዲህ ስርጭታችንን የሰዓት በከለለብን ወደ መጨረሻ ላይ እናስተምታለን። ዜናዎችና የኢትዮጵያ እንደ ትሪሊዮን የመልእክት በመለከት ይሆናል። አሁን ወደ ውይይቱ እናደርጋለን። እንሻግራለን። ዛሬ በአገራችን በወያኔዎች የሚፈጸመው ግፍ በበለጠ እየከፋ መጥቷል። ግፉ በወልቃይት ጠገዴ በራያና ቆቦ ገኖ ይታያል። እና ይሄን በሚመለከት እንግዲህ ጉዳው ባለቤቶች ሆኑትን አቅርበናል። ዛሬ በተለይም ግፍምና መከራ ቀማሽ ለሆነው የራያዝ ያይን ምስክርነት የሰጡ እስከዛ አይነት ጥቂቶች ናቸው። በቅርቡም አዲሱ ጠቅላይ ሚኒስትር ተመረጡ ወዲህ የራያ ህዝብ አይሱታ ዲጂታል ቅርጽ ወጥቷል። እና በዛሬው ለተ ጉዳው ባለቤት ከሆኑት ጋር ውይይት ይኖርናል። እንግዳችን ራያ ማንነት አስመላሽ ኮሚቴ ሰብሳቢ ናቸው። እሳቸውም አቶ አግዘው ህዳሩ ይባላሉ። ጠናስጥልኝ እሰማውታል አቶ አግዘው።
ደህና ይስጥልኝ። ይስማኛል ጌታ።
እሺ፣ የኢትዮጵያነት ሬዲዮ ከስዊድን ቃለ መጠይቅ በመጋበዝ ለቃለ መጠይቅ በመጋበዝ መሰረት ባጭር ጊዜ በጣም ባጭር ጊዜ በሆነ በአንድ ቀን ነው ፈቃደኛ ሆኖ በመገኘቶ ባርመጮቻችን በሬዲዮ ዝግጅት ክፍል እንዲሁም በራሴ ስም እንኳን በደህና አለው ይቱ ቀረው ይያልኩ ወደ ይቱ እንሻገራለንና ከመጀመሪያ እስቲ አንድ ነገር ላንሳ። ምናልባት ማብራሪያም ካስፈልገ ልጨምሩበት ይችላሉ። በቅርቡ ባለ 36 ገጽ ያቋም መግለጫ አስተራይታችኋል። ሰፊና ታሪክ አጣቃሽ ከታሪኩ ከባሉ መስተጋብሩ ጋር በስለተቆራኙ ሰቶች አብራራልና ስለራያ ህዝብ እውቀትና ግንዛቤ ይሰጣል። ኢትዮጵያ ይሄንን አሰነዳግቶ ቢያነበው ይመረጣል። እስቲ ሁላችንም የተቻለን በማድረግና አራርተን ለማዳረስ ሞክራለን። ለኢትዮጵያ ቢያነበው በጣም ሰፊ ሆነ አጣቃሚ ሆነ ትምህርት አዘል ስለሆነ ለዛሬው ይታችን ግን በዚህ በየማንነት አስመላሽ ኮሚቴ ተጠሪ ስለሆኑ በዚህ ዙሪያ ላይ ራያ ሰፊ መጠሪያ ነው። ህዝቡም መሬቱም ራያ በመባል ይጠራል። የትኛው የራያ ክፍል በህዋት ወረራ በትግራይ ተተካለለ? መቼና እንዴት? ይህን መነሻ ብናርግብና ጀምር። ብዙ ጊዜ ኢትዮጵያዊ ራያ የሚለው ማጠቃላይ ህዝቡንም መሬቱን ባላይ ስለሚጠራ ምንኛ የቱ ክፍል ነው በወያኔ በትግራዮች ስሬም ዛሬ ተሚተዳደረው? ይሄንን እስቲ በመቼ ደሞ ተፈጸመ ይወረራና ቅሚያ እስቲ እቺን በመግቢያ አርገን ብንነሳ አመሰግናለሁ። የመስመሩ እርሶ ነው።
አመሰግናለሁ። ራያ የሚባለው እንግዲህ ማህበረሰቡ ራያ ራዩማ የሚጠራው በሰሜን ወሎ የሚገኘው ቆቦ ወረዳና በትግራይ ክልል የሚገኘው ራያ አላማጣ ወረዳ፣ ወፍላ ወረዳ፣ አሁን ጨርጨር ድሮ ጨርጨር ወረዳና መሆን ወረዳ ይባሉ የነበሩትን አንድ ላይ ራያ አዘቦ ወረዳ ተብሎ እነዚህን አራት ወረዳዎች ነው የሚያቅፈው ራያ ራዩማ ማለት እና በታሪክ ይሄ አካባቢ ከድሮ ጀምሮ አሁን የተጻፈ ታሪክ ከተገኘበት ካለበትና ይሄ ሪከርድ ሂስትሪ መያዝ ከተጀመረበት ጊዜ ጀምሮ በራስ አስተዳደር ራሱ በባህሉ እና በባህላዊ አስተዳደር ሲተዳደር የነበረ ማህበረሰብ ከዛም ይሄ አሁን በኢትዮጵያ ታሪክ የጁ ዳይናስቲ የሚባለው ስልጣን ላይ በነበረበት ጊዜም እነዚህ አሁን በራሳሊ ትልቁ በራሳሊ ጓንጉል በሚባሉ የኢትዮጵያ መሪዎች ድንበሩ ጫፍ ድረስ ኤቦ ድረስ ያስተዳድሩት የነበረ ከዛ በኋላም ተከፋፍሎ ያው ብዙ ጊዜ ከማዕከላዊ መንግስት ጋር የተወሰኑ ግጭቶች በግብር እና መሰል በሆኑ ግጭቶች ይፈጸም ስለነበረ ይካሄድ ስለነበረ እስከ ተወሰነ ድረስ በእጁ እስከ ተወሰነ በላስታ እስከ ተወሰነ በዋግ የተወሰነው ፓርት ደግሞ በትግራይ በአራት አካባቢዎች ተከፋፍሎ ይተዳደር የነበረ አካባቢ ነው ይሄ አካባቢ ማለት እና ይሄ በደንብ ጠበቅ ያለ የአስተዳደር ሲስተም የተጀመረበት ከ1949 ዓመተ ምህረት በኋላ ይሄ የአውራጃ እና ማለት የክፍለ ሀገርና የአውራጃ አስተዳደር ሲስተም ሲመሰረት ደግሞ ራያ ቆቦ፣ ቆቦ ወረዳና አላማጣ ወረዳ ይሄ ራያ አላማጣ ወረዳና ራያ ቆቦ ወረዳን ይዞ ራያ ቆቦ በወሎ ክፍለ ሀገር በራያ ነቆቦ አውራጃ ወፍላ ወረዳ የሚባለው በዋጋው ወረዳ ሁለቱም በወሎ ክፍለ ሀገር ስር ነው የነበሩት። ራያ አዘቦ የሚባለው አሁን ሁለቱ ወረዳዎች የጨርጨር ወረዳና የመሆን ወረዳ አንድ ላይ ሆኖ ደግሞ ወደ ትግራይ ክፍለ ሀገር እንዲካለሉ ተደርጓል በ1949 በአስተዳደር ሲስተም ማለት ነው እና አሁን ይሄ አሁን እነዚህ አራት ወረዳዎች እናቸው እንግዲህ ራያ ራዩማ የሚባለው በዚህ በኩል አላውሃ ይባላል ድንበሩ፣ በዛኛው ኤቦ የሚባለው ከደቡብ ትግራይ ወይም ወጀራት ከሚባለው አካባቢ የሚዋሰንበት አካባቢ ነው። ኤቦ የሚባለው እነዚህ አራት ወረዳዎች ራያራዩማ የሚባሉት አራት ወረዳዎች ናቸው። ሶስቱ ወረዳዎች በትግራይ ክልል ስለሚገኙ ወረዳዎች ናቸው። አሁን በጣም ከፍተኛ የሆነ የአቋም ሰነዱ ላይ እንደተገለጸው ከፍተኛ የሆነ በኢኮኖሚ መዋቅራዊ በሆነ መንገድ ድህነት ውስጥ እንዲገባ የተደረገ ማህበረሰብ ያለበት፣ በፖለቲካ እጅግ በጣም አስከፊ በሆነ ሁኔታ ያ ማህበረሰብ ከፍተኛ የሆነ የሞራል ድቀት ውስጥ እንዲገባ ሆን ተብሎ ላለፉት 27 ዓመታት ከፍተኛ የፖለቲካ ሴራ ሲሰራበት የነበረ አካባቢ ነው። በኢኮኖሚ ከፍተኛ የሆነ የመዋቅራዊ በሆነ መንገድ ህብረተሰቡ ወደ ድህነት እንዲገባ የተደረገበት፣ ማህበራዊ በሆነ ሁኔታ በክልሉ ከፍተኛ የሆነ የኤችአይቪ ኤድስ ስርጭት ያለበት፣ ከፍተኛ የሆነ የጤና አቅርቦት ችግር ያለበት፣ ከፍተኛ የሆነ የውሃ አቅርቦት ችግር ያለበት አካባቢ ነው። ሌላው ይሄ ማህበረሰብ ሶስት ቋንቋዎችን ይናገራል። አንዳንዱ ሁለት ቋንቋዎችን ይናገራል። አንዳንዱ አንድ ቋንቋ ብቻ ይናገራል። አንዳንዱ ሶስት ቋንቋዎችን ይናገራል። አማርኛ፣ ራየኛ እና ኦሮምኛ። እነዚህ ሶስት ቋንቋዎች ውስጥ የዛን ማህበረሰብ ታሪክን ስለሆነ ማንነትን በማይገልጽ ሁኔታ ሌላ አራተኛ ቋንቋ ለልጆች እንዲማሩ በልጆቹ በዛ በማያውቀው ቋንቋ እንዲማሩ ማህበረሰቡ በማያውቀው ቋንቋ የስራ ቋንቋ እንዲዳኝ አስተዳዳሪዎች ከሌላ ቦታ መጥተው እንዲያስተዳድሩት ያ ማህበረሰብ የነሱን ቋንቋ አስካልቻለ የነሱን ቋንቋ አስከፍተው ድረስ ባህሉ ያው አንተ የምትጠቀው እና በጣም በሌላኛው የኢትዮጵያ ክፍል በጣም የሚወደደው አለባበሱ ቀሚስ ልባሽ የተባለ በዚያ ማህበረሰብ ልጆች የሚንቋሸሽ ባህልና ቋንቋው የሚንቋሸሽ እና ሙሉ በሙሉ እዛ ከታሪኩ እና ከማህበረሰባዊ መስተጋብሩ ውጤት የሆኑትን ቋንቋዎች፣ ባህሎችና ሴቶች በከፍተኛ ሁኔታ የሚንቋሸሹ እንዲጥላቸውና ሌላ ማንነት እንዲላበስ ሲደረግ የመጣ ማህበረሰብ። የሚገርም በ1972 ዓመተ ምህረት ቆቦ አላባታ የሚባል የፌዴራል የመስኖ ፕሮጀክት ነበረ። ቀድሞ ባታጥም ከዛ ከ1972 በፊት በኃይለ ሥላሴ ዘመን ተጀምሮ የነበረ ኋላ ደግሞ 1972 ደርግ ከመጣ በኋላ አጠቃላይ የሰሜን ምስራቅ ኢትዮጵያ መጥቷል ተብሎ ከፍተኛ የሆነ ፖቴንሻል አለው የሚባል የከርሰ ምድር ውሃ አቅም አለበት የሚባልበት ቦታ ስለሆነ በሙሉ ቆቦን ለመጣን ሲጨር መሆኑን በማልማት የሰሜን ምስራቅ ኢትዮጵያን ይመግባል ተብሎ የሚታመንበት ቦታ ነው የነበረው። ያ ፕሮጀክት 1990 ዓ.ም ቆቦ ጊራና ተብሎ በዚህኛው ተከፍቷል። በዛ በኩል ራያ ባሌ ተብሎ ተከፍቶ ያንን አካባቢ ለማልማት ጥረት የተደረገ ነበር። ግን ሁኔታው ማህበረሰቡን ሲያጠኑት አካባቢውን እና ሁኔታውን ሲረዱ በጣም ከባህሉ ጋራ የተቆራኘ ከማንነቱ ጋር የተቆራኘ ማህበረሰብ ስለሆነ ያንን አካባቢ በማልማት ህብረተሰቡ ትሪያናይዝ ከመደረጉ በፊት አካባቢውን ማልማት አስቸጋሪ ስለሆነ ያንን ፕሮጀክት ከ200 በላይ በጨርጨር መሆኑንና ለምታ ከ200 በላይ እጅግ በጣም ብዙ ገንዘብ የሀገር ገንዘብ የፈሰሰባቸው ብዙ ፕሮጀክቶች አንዱ ጉድጓድ የአንደርግራውንድ ጉድጓድ እስከ 60 ሄክታር 70 ሄክታር እስከ ከዛም በላይ በጣም ብዙ ሄክታር ላይ አለማ የሚችል አንደርግራውንድ ወተት ተቆፍሮ ተዘግቶ ተቀምጧል። እንግዲህ ይሄ ከሰባት አመት ከስምንት አመት በላይ ሆኖ የሆናቸው ጉድጓዶቹ ተቆፍረው ተቀምጧል። ምክንያቱም መጀመሪያ በነ ገብሩ አስራት ወቅት ምንድን ተሰበበር የሚሉት ያንን አካባቢ የህዝብ ቁጥሩ በጣም ብዙ ነው፣ ልክ እንደ ወልቃይት አይደለም፣ ሪሰት ለሮች ማምጣት አይችሉም፣ በሰፈራ መልክ ማምጣት አይችሉም እና መሬቱን መሸንሸን አይችሉም። ምንድነው ያደረጉት? አንደርግራውንድ ወተሩን አውጥተው በሁለት ራያዎች መካከል አንድ ትግሬ በሁለት ራያዎች መካከል አንድ ትግሬ አንደርግራውንድ ወተሩ የሚገርምህ ከ90 ሺህ ሄክታር በላይ ተጠንቶ አገልግሎት ላይ ይውላል ተብሎ እና በ90 ሺህ ህዝብ በ90 ሺህ እንግዲህ 45 ሺህ የትግራይ ሰዎች ለማስፈር እቅድ ተይዞ ነበር። ይሄ በገብሩ አስራት ዲዛይን ተደርጎ የነበረ ስራ ነው። እዛ የ93ቱ አለመግባባት የኢትዮ ኤርትራ ግጭት ሲጀመር በነ መለስ አላማው አልተደገፈም ተብሎ እንዲቋረጥ ተደረገና እነዛ በሙሉ ተቆፍረው ከፍተኛ የሆነ የግብርና ልማት ይካሄድባቸዋል ተብሎባቸው የተሰሩ ጉድጓዶች በሙሉ እስካሁን ከ200 በላይ ጉድጓዶች ተቆፍረው ተቀምጠዋል። ምክንያቱም ያ ከርሰ ምድር ውሃ ቢወጣ የሚያለማው የራያ ገበሬ ስለሆነ የራያ ገበሬ ደግሞ ሳያፈናቅሉ ያንን ማህበረሰብ እዛ ያለውን ማህበረሰብ ማልማት ፍላጎታቸው ስላልሆነ የነሱ ስለሆነ አግለውት ማህበረሰብ ስለሆነ በኢትዮጵያዊነት አስተሳሰብ እንኳን እንደሚታወቀው እሱ ኢትዮጵያዊነትን በኮንዲሽን የሚይዙት በመሆናቸው ያንን ማህበረሰብ ማልማት ማለት እነሱ የነሱ የኛ ነው ብለው የሚያስቡት ማህበረሰብ ተጠቃሚ እስካልሆነ ድረስ ያ ሁሉ የሀገር ሀብት የፈሰሰበት ጉድጓድ ሁሉ ተቆፍሮ ተቀምጧል፣ ተዘግቶ ተቀምጧል። ነገር ግን እስከ 20-30% የጨርጨር ገበሬ የቦን ገበሬ ያለዋጣ ገበሬ የሴፍት ኔት ተጠቃሚ ሆኖ እነሱ ጉድጓዶች ተዘግተው የሴፍት ኔት ተጠቃሚ ሆኗል። ሴፍት ኔት በአሳልተኝ ማነው በ2016 በፈረንጅ ከፍተኛ ረሃብ 2015-16 ከፍተኛ ረሃብ ተከስቶ ነበር። ወደ 74% የራያ ዘቦ ገበሬ የእርዳታ ፈላጊ ነበር። ይሄ እንግዲህ የእርዳታ ፈላጊ የሆነው ያ ሁሉ የከርሰ ምድር ውሃ ተዘግቶ ተቀምጦ ህዝቡ መሬቱ እንዳያለማ ተደርጎ በረሃብ እየተቆላ 174,175 አካባቢ ከነበረው ከ70% ከ75% በላይ ረሃብ እየተቆላ ነበር እና ይሄ በጣም መዋቅራዊ በሆነ መንገድ ህብረተሰቡ መሬቱን እንዳይጠቀም ተደርጎ በችግር እንዲቆላ በረሃብ እንዲሞት እንዲሰደድ እየተደረገ ያለ ማህበረሰብ ነው። ታስታውስ እንደሆነ በ2014 የፈረንጅ 2014 ሳውዲ አረቢያ ብዙ ሺህ ሰዎች ሲተባበሩ ሳውዲ አረቢያ ከአንድ አላማጣ ወረዳ 400 ሺህ በኢትዮጵያ ደረጃ ይመስለኛል ከ400 ሺህ በላይ ይመስለኛል ሰዎች የተሰደ ማን ነው ከሳውዲ አረቢያ ወረዳ ከአንዲት አላማጣ ወረዳ ብቻ 17,200 ሰዎች ከሳውዲ አረቢያ ተባረዋል። ወጣቱ በሙሉ አሁን በፕሮፖርሽን ቢወሰድ ሁሉም እርግጥ ነው ከየትኛውም የኢትዮጵያ ክፍል ወደ ሳውዲ አረቢያ እንደሚሄዱ እናውቃለን። በፕሮፖርሽን ደረጃ ግን እየተገፋ ማረት የሚባል ለልማት ሲሆን የማያበድር መሬት ሊሰጣቸው ሲሉ ማያበድር ግን ደግሞ ለስደት ሲሆን ህብረተሰቡ በገፍ ብር እየሰጠ እንዲለቁ የሚያድርግ ማረት የሚባል አፈዳሪ ተቋም አለ። ልክ አማራ ክልል ውስጥ አብቁተ እንደሚባለው ኦሮሚያ ኢንስትራ የኦሮሚያ ማይክሮ ፋይናንስ እንደሚባለው የትግራይ ማይክሮ ፋይናንስ ሆን ብሎ ወጣቶችን እየተደራጀ ብድር እየሰጠ ሀገር እየለቀቁ እንዲሄዱ የሚያደርግ የብድር ተቋም አለ ማረት የሚባል እና በከፍተኛ በተጠና መንገድ ከፍተኛ የሆነ የማህበረሰቡን የማስ የአካባቢ የማስለቀቅ ስራ ሲሰራ የነበረ ነው። አንድ ምሳሌ ለሌላ ለማት የማይሰጥ ግን ደግሞ ለስደት ሆን ብሎ በተደጋጋሚ መንገድ እየሰጠ እንደሆነ የሚያመለክት ገርጀሌ የምትባል አላማጣ ወረዳ ውስጥ አንዲት ትንሽ ከተማ አለች። እዛች ከተማ ውስጥ በጣም ትንሽ ከተማ ነች። አንዲት ቀበሌ ነች። ግን አንድም የራያ ሰው ሱቅ ያለው ምግብ ቤት ያለው አታገኝ። ከነበሩት ከኢሳት ከመምጣቱ በፊት ባለቤቶች ከነበሩት ሰዎች ውጭ የአካባቢው ሰዎች መሬት እንዳይሰጣቸው ተደርጎ ይዳይዘው ወይም ሆነች ነገር አጥረቃቀው የሚገዟትም ቢሆን በነፃ ከተሰጣቸው ትግሪዎች ነው መሬት የሚገዛው። አንድ ወቅት መሬት ለሚሸንሸን ተፈልጎ ለትግሪዎቹ መሬት ለመስጠት ተፈልጎ የሶስት ወር የግዝ ገደብ ተሰጥቶ ለብድርና ቁጠባ ተቋሙ ለሶስት ወር ሙሉ እነዛ ያመለከቱ መሬት ይሰጠን ብለው ያመለከቱ እዛቸው ከተማ ውስጥ ተወልደው ያደጉ ግን ደግሞ ከ15 ዓመት በላይ ትዳር መስርተው ቤት የሌላቸው ሰዎች አመልክተው ነበር። እነዚህ ያመለከቱ ሰዎች ስም ዝርዝራቸው ወደ ብድርና ቁጠባ ተቋሙ ተልኮ የነዚህ ሰዎች ስም ዝርዝር ቤት ተሰጥቶ ቦታው ተሰጥቶ እስኪያልቅ ድረስ በብድርና ቁጠባ ተቋሙ ብድር እንዳይሰጣቸው ተብሎ ስም ዝርዝር ተልኳል። ያ ማለት በብድርና ቁጠባ ተቋሙ ብድር አውጥተው መሬት ያመለከቱት መሬት ተሰጥቷቸው እስከ 6 ወር ጊዜ ውስጥ ሰርተው ማጠናቀቅ አለባቸው። ካልሰሩ ከ6 ወር በኋላ ይቀማሉ። የነዛ ሰዎች ስም ዝርዝር ለ6 ወር ያክል ብድር እንዳይሰጣቸው ተብሎ ዝርዝር ተላልፎባቸዋል። ሲሄዱ በሆነ ምክንያት ስም ዝርዝራችሁ ወደ ተቋማችን ስለተላለፈ ብድር እንዳይሰጣችሁ ተነግሮናል ተብሎ ተነግሯቸዋል። ምክንያቱም እነዛ ሰዎች ያንን ብድር ወስደው ያመለከቱት በስድስት ወር ውስጥ ቤቱ ተሰጥቷቸው ስራ ሰርተውበት ሀብት እንዳያፈሩ ያንን አባባሽ በድህነት ቢኖር ለማድረግ ነው። በዛች የስድስት ወር ጊዜ ገደብ ውስጥ ግን ብዙ የትግራይ ሰዎች ያንን አካባቢ እንዲቀራፍ መጡት ተደርገዋል ማለት ነው። እነዛ ሰዎች ወልደው ያካባቢው ሰው ንብረቱን እየሸጠ ከጅዳ ከምናምን እየመጣ ደግሞ ሀብት ማፍሪያ ለነሱ በሶስት መስኪ ማርከቶች የማይረቡ ቀበሌ ከተሞች ላይ የገጠር ከተሞች ላይ ያን ያክል ህዝብ እንደገና ደግሞ መልሶ ባህር ሰምቶ መከራውን አይቶ እንደገና ለነሱ እነሱ በፈልካት ተመረስ በዛን ያክል ገንዘብ በ300-400 ሺህ ብር እንዲሸጥ ገጠር ቀበሌ ማለት ነውና በዚህ መንገድ በከፍተኛ የሆነ ሲፈታይ የነበረ ማህበረሰብ ነው ልጅ ለላንደፉት 27 አመታት።
አይ በጣም ሰፊ እንትን መረጃዎችን ነው የሰጡን ለአድማጮቻችን ለሁላችንም። ያው የህዋት የመሬት ነጠቃ ወራ ከተከናወነ በኋላ የራያ ህዝብ የገጠሙት ፈተናዎችን በማህበራዊ በፖለቲካ በኢኮኖሚ በደንብ ተጠቅሷቸዋል። መፈናቀል አልተደረገም እንደ በራያ መፈናቀልና እንደሰማነው ከሆነ ጀነራል ጻድቃን ህዝቡን አፈናቅሎ ሰፋፊ መሬቶችን በኢንቨስትመንት ስም ይዘዋል ይባል ነበር። መፈናቀሉ ተፈናቀሉት ሶዴት ገቡ ከዙ ጋር ያይዘው እንግዲህ የግድያዎችም ተፈጽመዋል ይባል ሰፊ ግድያዎች በየቦታው በእነሱም ዙሪያ እስቲ አጠር ያለ ማብራሪያ ይሰጡን።
አዎ እንደሚታወቀው ይሄ አካባቢ በተለይ እነዚህ ሁለት ወረዳዎች አለ ራያ አለ ፈታብርካ ነው ሳውት ላይ ተካለሉት 1984 መጨረሻ አካባቢ ነው። 1984 አካባቢ መጨረሻ አካባቢ ወደ ትግራይ ለማካለል ሲታሰብ ባዕዴን ውስጥ በተደረገው ነበረ ድርጅት ውስጥ የነበሩ የአካባቢው ተወላጆች በሙሉ ለዚህ ሁኔታ ለዚህ ማካለል እንቅፋት ሊሆኑ ይችላሉ ተብለው የሚታመኑ አብሯቸው የታገሉ ሰዎች በተረባስባቡ አጽድተው እነሱን ገልደው ጨርሰው ምቹ ሁኔታ ተፈጠሩ በኋላ ነው 84 መጨረሻ ላይ ወደዛ ቢካለል ያደረጉት። ቆም ሬታው አዲስ ዘመን አካባቢ ወስደን ባለፈው ሁለት ወር አላማጣ ላይ አስሞን ያሳረፍነው የሚባል የህግን ማዕከላዊ ኮሚቴ ነበረ ሰው ነበር። በክፍል ስሩ የሀውጃኖ የሚባል የጃኖ ወንድም የሚባል አሳቅሚ በትክክለኛ ሰው ርጋበ የሚባለው እና ይህ ሰው ገና ከ1968 ማኒፌስቶቸው ብሮ ስለሚታውቅ እና ተሻግሮ አይሆና የሚባል ቦታ ድንበር አድርገው እንደሚወስዱ ያንን እንደሚከድሉ ስለሚያውቅ እና ከፍተኛ የሆነ ቅሬታ ስለነበረው 83 ዓመት እሱና ከእሱ ጋር ግንኙነት የነበራቸው ሰዎች ሁሉ እሱን ገድለው ከእሱ ጋር ግንኙነት የነበራቸው የሚባሉ ሰዎች በሙሉ ከትግል አስወግደው አባረው አስረው ነው 84 መጨረሻ እንግዲህ 83 ገብተው 84 መጨረሻ አካባቢ የከለሉትና ከከለሉ በኋላ ራሱ 85 ወርደው ሲደባ ወርማ አካባቢ እጅግ በጣም ብዙ ተቃውሞ ነበር። አለማት አካባቢ እጅግ በጣም ብዙ ተቃውሞ ነበር። ኮረም ወረዳ ላይ ኮሚቴ አዋቅረው በወረዳ ደረጃ በዞን ደረጃ በክልል ደረጃ ያልተፈታው ጥያቄ እኛ በታሪክም ከትግራይ ጋር ሆነን አናውቅም። አሁን ሆን ያለበት ለአስተዳደር ታመጭንበትም ከሆነ እኛ ይኖር ነው ከሁሉ ህዝብ ጋር ነው። በታሪክም በስነ ልቦናም በትውልድ ትስስራችንም ሁሉ ህዝብ ነው። በምን የፖለቲካ መስፈርት ነው ወደ ትግራይ የምትወስዱን በሚል ኮሚቴ አዋቅረው እስከ መቀሌ ድረስ ሄደው ሊፈታላቸው ባልቻሉ ምክንያት ፌደራል ቅሬታቸውን ለማቅረብ ለመምጣት በዝግጅት የነበሩ የኮሚቴ አባላት ሐሙስ ቀን እኔ የተከታ በሚል ሐሙስ ቀን ኮረም ከተማ ውስጥ ስድስቱን የኮሚቴ አባላት ጠንካራ የሚባሉ የኮሚቴ አባላት 1985 ዓመተ ምህረት አደባባይ ላይ ግድለዋት ወጣ። ከዛ በኋላ ከነሱ ጋር ግንኙነት የነበረው ሰው በሙሉ ኮረም ውስጥ ማጨውና ለማታ ለብዙ አመታት ያ ነገር እንደገና እንዲዳፈን የተደረገው አላማታ ውስጥ በዚሁ ምክንያት በተቃውሞ መካለል የለብን በሚል በተቃውሞ እንቅስቃሴ ውስጥ የነበሩትን አካላት ከ85 ዓመተ ምህረት እስከ 86 መጀመሪያ ድረስ ለስምንት ወራት አስረው እስከ 88 ፍርድ ሂደቱ እንዲቀጥል ተደርጎ ምንም ነገር ስላልነበረባቸው 88 ዓመተ ምህረት በጉዳያቸው ሳይዘጋ ጉዳዩ ተመልሶ ይከፈት እንደሚችል አስፈራርተው ግን በክፍት ዝም ብሎ የፍርድ ቤት ሂደቱ እንዳለ ስትፈልጉት ወጣላችሁ ተብለው እንዲለቀቁ ተደርጓል። በ1988 በተመሳሳይ ያንን ማህበረሰብ እንደው ስነልቦናውንም ባህሉን ለማጥፋት ከጫፍ እስከ ጫፍ አሁን በሚባሉት ሶስት ወረዳዎች ፍጥኛ የሆነ ግምገማ እንዲደረግ ተደርጎ ኦልሞስት ሁሉም የከተማ አድርጎ ታሪክ ያቃል ባህል ያቃል ኩሩ ገበሬው የሚባለው በሙሉ ጾር ያለ ጾር አለ ሳይለ የከስከሳለ ምናምን እየተባለ እነሱ የትግራይ ህዝብ ስለተፈጠቁ በነበረበት ዘመን አጠቃላይ ህዝቡን ወደ እስር ቤት አስጠብቀው እስር ቤት ውስጥ 1988 በሙቀት ምክንያት አንዲት አራት በአራት ጣሊያን የሰራው እስር ቤት ነበር። እዛ ውስጥ በሙቀት ሁሉ ታፍነው የሞተቸዋል በከፍተኛ ስቃይ። ከዛ በኋላ ከሁሉ ያደረተ ማለት ነው እርስ በራሱ እንዲጠራጠር እርስ በራሱ ከፍተኛ የሆነ አለመግባባት እና አለመተማመን እንዲኖር ከፍተኛ ስራ ተሰርቷል። ከዛ በኋላ ጀምሮ ከ1988 ጀምሮ አካባቢው በተለይ አላማጣ ወረዳና ቸርቸርና መሆኒ እነዚህ ሁለት ወረዳዎች ያላማጣና ራያ ዞን ኦልሞስት ህዝብ መሬቱ ተጣምሮ ተይዟል። 40 በእነዚህ ሁለት ወረዳዎች 40 ኢንቨስተሮች አሉ። 40ዎቹ ኢንቨስተሮች 38ቱ የትግራይ ኢንቨስተሮች ናቸው። ሁለቱ ኮምፒት እዛው አካባቢ ተወላጆች ሆኑ የድሮ የራሳቸው መሬት የነበረ ሰዎች አሉ። በመሬት ይዞታቸው ለዚህ ሲሰላ ወደ 95% የትግራይ ሰዎች ናቸው። በመሬት ይዞታ ሲታይ ደግሞ በመሬት ይዞታ ሲታይ ወደ 97.5% የኢንቨስትመንት መሬት በትግራይ ኢንቨስተሮች የተያዘ ነው። እነዚህ ሰዎች የትግራይ ባለስልጣናት ቤተሰቦች ናቸው። አንደኛው የጀነራል ጻድቃን ገብረተንሳይ 70 ገበሬዎች 70 ገበሬዎችን አፈናቅሎ ነው አሁን እነሱ ሲዘሩት የነበሩትን ማሽላ እነሱ ሲዘሩ የነበሩትን ጤፍ ያለምንም ቴክኖሎጂ አዲስ ቴክኖሎጂ ያለምንም ነገር እነሱን ከሰባ በላይ ኢንቨስተሮች ማነው ተራ ገበሬዎችን አባሮ ቀምተው ሰጠው። እነሱ ሲያመርቱ የነበሩትን እያመረተ ነውና እስከዚህ ድረስ ይሄደ ማህበረሰቡን በከፍተኛ ሁኔታ በማፈናቀል ይብሱት። አሁን ከተራ ዘበኛ ጀምሮ እነዚህ ኢንቨስተሮች አካባቢ ተቀጣሪው አካባቢ ሰው አይደለም በሙሉ ከትግራይ ደረጃቸው የሚቀጥሩት ዘበኞቹ እነሱ ናቸው ምናምኖቹ እነሱ ናቸው። የጉልበት አረምና አንዳንድ ነገር ብቻ ለማድረግ ሲፈልግ እንግዲህ እዚህ አካባቢ ሰው የሚፈልገውና የሥራ ድል እያየን ያለው ይሄው በክፍያ በተመለከተ እንግዲህ በመከረ አሁን ይሄን ከስካሴ ያሁን ተንከፍ ያለን ከስካሴ ከጀመረ ጊዜ ጀምሮ 13 ኮረም አንድ ሰው ዋጃ 3 ሰው አላማጣ 9 ሰው 13 ሰው ገድለዋል። ይሄ አደባባይ ላይ የገደሉት ነው። ከ85 ሰው በላይ አቁስለዋል በመሳሪያ ከ200 ይሄ በጣም የተለከረ የሚባለው በጠና የቁስሉ 85 ሰዎች ከ200 በላይ በግላና በልዩ ኃይል አካላቸው ተጎደሉ ከፍተኛ ጉዳት ደረሰባቸው በዱላ የተደበደቡ ከ200 በላይ ወጣቶችና አዛውንቶች አሉ። አሁን ከ760 በላይ ሰዎች በማጨው አድሽሆ አግብ የሚባል ተንደን ውስጥ ድሮ ባዶ 6 ፍራሚ ይባል ነበር መስካይ ነበር። ከዛ በኋላ ደግሞ ወጣቶች እዚህ ስኪል ትሬኒንግ ይወስዱበት የነበረ ማዕከል አሁን የወታደራዊ ማሰልጠኛ ዘመናዊ ወታደራዊ ማሰልጠኛ ማዕከል ያደረጉት ተንደን ውስጥ አግብ የሚባል ቦታ አለ። አብዛኛዎቹ ወጣቶች ያሰሯቸው እዛ ነው። ኢትዮጵያ ውስጥ ሲያድርጉት የነበረው ግፍና መከራ ሁሉ እዛው ተጠቅልሎ በሙሉ ያ ከፋት ሲሰራ የነበረ ጭንቅላት ሁሉ መቀሌ ነው ተሰብስቦ የገባው። እነዚህ በሙሉ አንድ ላይ ተሰብስቦ እንግዲህ በነዚህ ሰዓቶች ላይ በነዚህ ወጣቶች ላይ ከፍተኛ ሰብአዊ በደል እያደረሱ ያሉት ኦልሞስት አብዛኞቹ ከሰባት መቶ ምናምኖቹ አብዛኞቹ ወጣቶች የታሰሩት ተንቤ ላይ ነው። እና ኮይሃ ተንቤ አዲሾና ማጨው ናቸው። ማጨው ላይ የታሰሩት አዲሾ ላይ የታሰሩት ወደ 20 ምናምን የሆኑት ስለዚህ ሰዎች ነጋዴዎች ናቸው። ምንም ከጉዳዩ ጋር ግንኙነት ያልነበራቸው ተወላጆች በመሆናቸው ብቻ ሀብታሞች በመሆናቸው ነጋዴዎች በመሆናቸው ብቻ ፋይናንስ ልታረጉት ይችላልላችሁ በሚል ጠርጥረው ያንን ያ ሁሉ መከራና ግፍ ያደረሱባቸው አንዱ ወጣት እንግዲህ ኢትዮጵያ ውስጥ ሲሰራ የነበረው አሁን በዶክመንተሪ ያየናቸው ግፎች ሁሉ እነዚህ ወጣት አሁን ሰዓት እየተፈጸመ ነው። አንዱ ልጅ ፍርድ ቤት ቀርቦ ብልቱ ላይ ውሃ እያጠልጠልበት እንደሆነ ከፍተኛ የሆነ በደልና መከራ እያደረሱበት እንደሆነ ገልብጠው እየገረፉት እንደሆነ የእናቱ እግር ወድቆ ፍርድ ቤት ቀስሞ የእናቱን እግር ይዞ የሀያ አመት ልጅ ነው እናቱን እግር ይዞ አለቅም ብሎ እየደበደቡ ነው መኪና ውስጥ መኪና ላይ የጣሉት። እና ያ በኢትዮጵያውያን ግፍና መከራ ሲያደርስ የነበረ ጭንቅላት ያ ምስራቅ አፍሪካን ሲበጠብጥ የነበረ ሲያተራምሽ የነበረ ጭንቅላት በሙሉ ክፋት የተሞላ ጭንቅላት በቀል የተሰብስቦ አሁን በራያ ህዝብ ላይ ከፍተኛ በደል እና መከራ እያደረሰ ነው። አሁን ከሶስት መቶ ላይ ወጣቶች በስደት መጥተው ቆቦ ከተማ ላይ ካምፕ ውስጥ ነው ያሉት። እና ይሄ ያ አሁን የሰራነው ያየነው የተሰራው ዶክመንተሪ እናንተ ማይታችሁታል ያ ማአት አሁን በራያ ወጣት ላይ በነዚህ ሰዎች ግፍና መከራ እያደረሰ ነው ያለውና
በጣም ሰፊ ማብራሪያ ነው። እንግዲህ በዚህ ሰዓት እናጠቃለው ነገር አለ። ብዙ ግፍ በ27 አመት የተከናወነውን ብዙ ጊዜ ያስፈልጋል። እናንተም በመረጃ እየሰበሰባችሁ ምን አልባት ወያኔ ለፍርድ የማቅረብ ዘመቻ ስላለ በሱ ዙሪያ ላይ እናንተንም የግፍና የመከራ የሞትን እንትኖች የሞቱትንም መረጃዎች መሰብሰብ ለሚመለከታቸው ማቅረብ ይቻላል። እስቲ አንድ ሁለት ጥያቄዎች አሉ። ቶቶሎ ብለን ለማጠቃለያ ያህል ይሄ ሁሉ ግፍ ከደረሰ ህዝቡ እንደዚህ መከራና ፍዳውን ያያየ በኢኮኖሚ በማህበራዊ በፖለቲካውም ስቃይ የሚያይ ህዝብ የህዝባዊ መጥሪ ተደርጓል። በዚህ በከወሎ በሚሄድ መንገድ አካባቢ ላይ የትራንስፖርት ወደ ትግራይ እንዳይሄድ እየተደረገ ነው የሚለው ምን ያህል እውነት ነው? ህዝቡ ሲያነለ ማረግ አቅሙና ጉልበቱ ሁኔታው አመችቶታል ወይ? በዚህ ዙሪያ መሰጠው አስተያየት ካለ ለመስመሮች ሰው ነው።
አዎ ቀደም ብሎ አሁን እንግዲህኛ ቀደም ብሎ ያ ግፍስ ካልቆመ ድረስ አላማታ ላይ ኮረም ጀርጀርና መሆን ላይ የሚደረገው ግፍ የወጣቶች ስራትና ስቃይ እስካላቆመ ድረስ ምንም አይነት እንቅስቃሴ አናካሄድም አንፈቅድም በሚል ቁም ላይ ተጀምሮ የነበረ መንገድ መዝጋት አለ። ያ ቀደም ብሎ የነበረ ከአንድ ወር በፊት የነበረ እንቅስቃሴ ነው። በአፋርም ከአፋር ወጣቶች ጋር ተያዘ እንቅስቃሴ ነበረ። በዚህ በኩልም በቆቦ በኩል ወሎ በኩልም ሲደረግ የነበረ ነገር ነበረ። ያ እንግዲህ መንግስት ተመስገን ጋር ተነጋግሮ ከወጣቱ ጋር ተነጋግሮ ትግሉ መካሄድ ካለበት ህጋዊ በሆነ መንገድ እንዲሄድ እንጂ ሌላ አሁን ሌላ የፌደራል መንግስቱንም የአማራ ክልል መንግስቱንም ሊያስወቅስ የሚችል ነገር መኖር እንደሌለበት እኛም አምነን ያ መንገድ ጽፍ አሁን እንቅስቃሴው እየተካሄደ ነው። ምንም የሆኑት ነገር የለም። ግን እኛ ትግሉ ከዚህ አለፍ ማለት አለበት ነው። አሁን የፌደራል መንግስት በጣም ከፍተኛ የሆነ አፒዝመንት አለ እንግዲህ አፒዝመንት የማህበረብ ፖሊሲ በኢትዮጵያ ታሪክ በዓለም ታሪክ ከፍተኛ የሆነ ውድመት ያደረሰ ፖሊሲ ነው። አንቺ ያለም ጥቅነት በእንቺቱ ቢከተ ኖሮ ያ ሁሉ የደረሰው በሰባዊ ኪሳራ ማቴሪያላዊ ኪሳራ ያ ሁሉ የደረሰው ነገር ባልደረሰ ነበር ሲባል ነው የምንሰማው። ሁለተኛ ዓለም ጦርነት ሊያስነሱ ይችላሉ ተብለው ጦርነቱ እንዳይነሳ ክብካቤ ሲደረግላቸው የፖሊሲ ኦፍ አፒዝመንት የሚባለው ነገር ሲከተሉ የነበሩ አገሮችና ይሄ ነገር እንዳያደርጉ እንዳያነሱ ያ ሁሉ ጥረት ሲደረግላቸው የነበሩ አገሮች ጦርነቱ እንዳያነሱ አላደረጋቸው። አሁን የፌደራል መንግስት በሌላው ኮስት ሰው የሞተ ሰብአዊ ኪሳራ የደረሰ ብዙ ነገር እየወደመ የሚከተለው የአፒዝመንት ፖሊሲ በትግራይ መንግስት ላይ በቲፒኤልኤፍ ላይ የሚያካሂደው ፖሊሲ የራያን ህዝብ ከፍተኛ ዋጋ እያስከፈለው ነው። የመስመሩን በመዝጋትና ባለመዝጋት ሊመጣ ከሚችለው የፖለቲካ ትርፍና ማህበረሰቡን ወደ ከማነሳሳት ይልቅ የፌደራል መንግስት ይሄ ሁሉ ማአትና መከራ ሲያወርድ የነበረ ኃይል በሙስናም ቢሆን ይህ በጣም በሚገርም ሁኔታ አሁን ሀገር እየመሩ ነው ሰዎች ፎይስ ተክላላ ሀገር እየበዘበዙ ነው የነበሩት ብለስ ከታሰብ ድረስ የሙስና ወንጀል የፈጸሙ አካላት በሙሉ ተሰባስበው እዛ ቁጭ ብለው የፌደራል መንግስት የሚከተለው እየተከተለ ያለው የአፒዝመንት ፖሊሲ የእኛን ማህበረሰብ ከፍተኛ መስዋዕትነት እያስከፈለው ነው። እና ይሄን አሁን እንግዲህ የፌደራል መንግስት ማድረግ አለበት ብለን የምናምነው የአማራ መንግስትም ማድረግ አለበት ብለን የምናምነው በእነሱ ላይ እየተደረገ ያለው ማባበል ያንን ማህበረሰብ ዜጋ እንደ ኢትዮጵያዊነት የራያ ህዝብ እየጠየቀ ያለው ኢትዮጵያዊነት ነው። ኢትዮጵያዊነት ክብር ነው። ኢትዮጵያዊነት ማንነትን ይዞ ከወገኑ ጋር መቀላቀል ነው። ኢትዮጵያዊነት ያለውን ኢትዮጵያዊ ጭንቅላት የፈጠረውን እሴት፣ ባህል፣ ቋንቋ፣ ማንነት በክብር ማቆየት ማለት ነው። ኢትዮጵያዊነት ክብር ከሆነ ኢትዮጵያዊነት ሊገለጹ በኢትዮጵያዊነት ስር ሊገለጹ የሚችሉ ማንነቶች በሙሉ መከበር አለባቸው ነው። ይሄ ደግሞ የህብረተሰቡ ምርጫ ወደሚፈልገው አቅጣጫ የመጣለን ምርጫ መጠበቅ አለበት ነው። እና ይሄ ሁሉ እንዳይሆን ኦልሞስት እዚያ አካባቢ የሚሰራው ስራ የትግራይ ልዩ ኃይል ጠላት ነው። የትግራይ ልዩ ኃይል ብቻ አይደለም፣ ያለፉት 10 ምናምን ዓመታት ኤርትራ ውስጥ መሽጎ የነበረው የገሚት ወታደር ነው። አሁን አላማጣ ላይ ጨርጨር ላይ ህዝብ እየደበደበ ያለው ገሚት የሚባለው ኃይል ከዛ የመጣው የክልሉ ልዩ ኃይል ወጣቱ ከወጣቱ ጋር በነበረው ሁኔታ የትግራይ ልዩ ኃይል ባለመቻሉ ምክንያት እነዛ ሽፍታ ጋር ይታገላሉ ተብለው ጉሬላ ጦርነት ልምድ አላቸው የሚባሉ ሰዎች የአስር ቀን የሰብአዊ መብት ስልጠና ተሰጥቷቸው በአንድ የክልሉ ባለስልጣን ራያ ውስጥ አሁን ህዝቡ እየደበደቡ መግቢያ መውጫ ያሳጡት ወታደሮች የደሚት ወታደሮች ናቸው። ኤርትራ ውስጥ ኤርትራ በረሃ ላይ የነበሩት የደሚት ወታደሮች ናቸው። እና ይህ ሁሉ ነገር የሆነ የኢትዮጵያ መንግስት እንደ አንድ ለዜጎች የሚቆረቁር እና የዜጎች ስቃይና መከራ ይመለከተዋል ተብሎ የሚታመን መንግስት ምላሽ እየሰጠ አይደለም። የፌደራል ፖሊስ መግባት ነበረበት፣ መከላከያ መግባት ነበረበት። ያንን ህዝብ ከመከራና ከስቃይ ሊታደግ ይገባው የነበረ የማዕከላዊ መንግስት ምላሽ እየሰጠን አይደለም። ህዝቡ በበቂ መጠን እየተባበረ ነው። አሁን እነዚህን ስደተኞቻችንን ቆቦ ላይ ተጠልለው የቆቦ ህዝብ ነው እየመገባቸው ያለው፣ ትኩስ እንጀራ እያዋጣ እየመገባቸው ያለው የቆቦ ህዝብ ነው። የወሎ ዩኒቨርሲቲ ብዙ ገንዘብ አዋጥቶ ሰጥቷቸዋል። እዚህ አካባቢ ያለው ማህበረሰብ ከጎንደርም ከዋግም ከብዙ አቅጣጫዎች ገንዘብ እየተሰባሰበ እየሰጣቸው ነው እየተባበረ ነው። የማዕከላዊ መንግስት ግን አሁን ለዚህ አሁን ከመንግስት ያለውን ማህበረሰብ እየታደገ አይደለም የሚል እምነታል። በየቀኑ ነው ታስሚታሰሩ በየቀኑ አሁን ራያ ብሎ መጥራት እንድታቡ እየቆጠሩ ነው ይዛካባብ ያሉት የመንግስት ባለስልጣናት ማለት ነው። ሰው ለማሰር ሲፈልግ ራያና ትግሬ እንደብሉ ነው ራያንም ካለው ሰደው ነው። እና አሁን ሁለት ያ ማህበረሰብ እንግዲህ ትሬስ የሚያርገው ማህበራዊ መስተጋብር ታሪክ ባህል አለው። ያ ማህበረሰብ ለ27 አመታት በሁለት መንገድ ነው ትግሬ የሚችለው አማራ ጋር ባለው ትስስር አህያ እየተባለ ይሰደባል ትምክህተኛ እየተባለ ይሰደባል ከኦሮሞ ጋር ባለው ባህልና የታሪክ ትስስር ደግሞ ጠባብ እየተባለ ይሰደባል። እና እጅግ በጣም ከፍተኛ የሆነ የስነ ልቦናም ጫና አካላዊና ሞራላዊ ጉዳት ሲደርስበት የነበረ ማህበረሰብ ነው። አሁንም ያንኑ ተመሳሳይ ነገር እየደረሰበት ግን ደራሽ የሌለት ማህበረሰብ አሁን ፕራክቲካሊ አሁን እየደረሰ ባለው ማለት ነው። አሁን እኛ በየቦታው እየታፈነ የሚሄደውን አይደለም አሁን 761 ሰው ይታሰራል ምንለው እኛ ባለን መረጃ ነው እንጂ በየቦታው እየታፈነ እየሄደ ያለ ገበሬ ለሊት አፍነው ደብስበው የሚወስዱት ወጣት እጅግ በጣም ብዙ ነው።
በጣም አሁን ተጠቀሷቸው ነገሮች በተለይ ትግሉን በሚመለከት አብይ ተሰማ የሰማ መንግስት በጠፋበት ሁኔታ ላይ በህጋዊ መንገድ ነው ትግላችሁ የሚለው ነገር የሞታችሁ የተገደላ የገዳዮቻችሁን ያመለካችሁባቸው ያጎረሳችኋቸው ያበላችኋቸው ይኑሩ እናንተ ግን ለቁ የሚል ፍርድ የሰጡ ይመስላሉ የዘመኑ ገዢዎች። እና ይህ ጉዳይ በጣም አሳሳቢና ለህዝቡ ትግሉ ማቀጣጠል እንዳለበት ነው ማንኛውም ኢትዮጵያዊ ጥሪ ያደረገ ያለው። እና ወይ ህዝቡን ለመጠበቅ የሚያስችለውን የጦርና ወይንም የወታደር ኃይል ማስገብቶ መከላከል አለብለዛ ወያኔዎች መሽገው የሚያረጉትን በተለይ በዚህ ዋሳይ በሆኑ ክፍሎች ያማራው ክፍል በራያ በወልቃይት ጠገዴ በሌሎችም የፈልጋቸውን ያደርጉ ነውና ምን እንደሚፈልግ አገዛዙ ማቀስተጋይ ነው። እንግዲህ እስቲ እናንተ ናችሁ በፈተናው ምን ያላችሁት በውስጥ መከራው ውስጥ ያላችሁት ትግላችሁን ማቀጣጠሉ አስፈልጊ መስለኛል። በማንኛውም የሰው ልጅ ስብና ያለው አይምሮ ያለው ሊፈርድ የሚችል ይሄን ነው። ገዳዮችን ይያጎረሰ የሚኖር ህዝብ ሊኖር አይችልም። ገዳዮችን ምላሽ ማግኘት ይኖርባቸዋል። እስቲ እንግዲህ ወደ ማጠቃለያ ቦታ እንሂድና በአንድ ጥያቄ ላቅርብልዎት ምናልባት መልሰውት ሊሆን ይችላል። አማመልከቻ አቅርባችሁ ነበር ለጠቅላይ ሚኒስትሩ አብይዙታ በሚደርሰው ግፍና መከራ ህዝቡ እንደተሰቃያው ነግለጣቻቸውን ነገሮቹ ሊያካተተ ሊሆን ይችላል። ምንድነው ምላሽ የተሰጠው? ቀደም ብለ ምናልባት በሰላማዊ ነገር መንገድ ታገሉ ብለ የሰጣችሁ መልስ ነው ማጠቃለያ ወይንስ ያቀርባችሁትን ጽሁፍ በስነ ስርዓት ተገናኝተው ከእናንተ ጋር ብሶትን አዳምጠው ጠቅላይ ሚኒስትሩ ይሄ ይደረጋል ይሄ ነገር ይሆናል ብለ ያሏችሁ ነገር አለ?
እኛ ወደ አርት ጊዜ ደብዳቤ የሚስተር ደብዳቤ አስገብተናል። ይሄ ህዝብ ምንም የጠየቀው ሌላ የጠየቀው ነገር የለም። የጠየቀው እኛ ለብት እንደማንኛውም ኢትዮጵያዊነትና ኢትዮጵያዊ ክብርን እንፈልጋለን ነውና በተደጋጋሚ ጥያቄ ጠይቀናቸው በተደጋጋሚ አቤቱታ አቅርበን ሌላ አይደለም አሁኑኑ ኦቨርናይት የማንነት ጥያቄ ይመለሳል ብለን አናምንም። እኛ ቢያንስ በፌዴሬሽን ምክር ቤት በሚፈቅደው በዛ በሚፈቅደው መንግስት እንኳን እስከ ሁለት አመት ድረስ የክልሉ መንግስት ሊያሸው እንደሚችል አመላካች ነገር አለ። እስከ ሁለት አመት ድረስ የማቆየት መብት ይሰጠዋል። እንኳን ደግሞ ባንክቱታ ወደ ፌዴራል የሚመጣ ነገር ግን አሁን ይሄ የወሰንና የማንነት ጥያቄዎች የወሰንና የማንነት ኮሚሽኑ ወስዶት አሁን ችግር መዝግያታ ይችላል። ይሄም ራሱ ለሁለት አመት ቆያል ይባላል። ግን ኦቨርናይት የማንነት ጥያቄ ይመለስ የሪቪኬሽኑ ጥያቄ ይመለስ የሚል አቋም አይደለም ያለን። ግን ፍታው በሆነ መንገድ ሰማይ በሆነ መንገድ ያ ህዝብ በደብኛ ኑሮውን እየኖረ ሰላማዊ የሆነ የማንም ጥያቄ እንዲጠይቅ ምቹ ሁኔታ ይፈጠሩ ህብረተሰቡ ይግባ ይውጣ በሰላም ቢኖር የትግራይ ልዩ ኃይል በእያንዳንዷ የግልጽር ቀበሌ ገብቶ በእያንዳንዷ አላማጣ ከተማ ውስጥ ኮረምና ቸርቸር መሆን ከተማ ውስጥ በእያንዳንዷ በተላማጣ ሁኔ የትግሉ መካከል ያለው አላማጣ ስለሆነ በተለይ አላማጣ ከተማ ውስጥ በእያንዳንዷ የኮብልስቶን መንገድ በ10ና በ20 ሜትር ርቀት 78 ልዩ ኃይል ያለው ከሁለት ሰዓት በኋላ ተው መንቀሳቀስ አይችልም። ከሁለት ሰዓት በኋላ የተገኘ ወጣት ኦልሞስት እግርና እጁ ተሰብሮ በሰው ተደግፎ ነው የሚገባው። ከሁለት ሰዓት በኋላ የአካባቢ ተወላጅ የሆኑ የባጃጅ ወጣቶች ባጃጅ ያላቸው ወጣቶች መስራት አይችሉም። ከሁለት ሰዓት በኋላ የሚሰሩት የትግራይ ሰዎች ናቸው። እና ይሄ ከተማው ወደ 70,000 የሚጠጋ ነዋሪ ያለው ሁሉም በንግድና መንግስት ሰራተኛ አጥማት እየተሳከሰ አይደለም የሚኖር አይደለም። ገበሬዎች አብዛኛው የከተማው ክፍል ገበሬም የሚኖርበት ነው። ገበሬው ወደ ግብ ተወጣ ብሎ ሲሰራ ውሎ ማሽላ ሲጠብቁ ነው የሚመለሰው። ዙርጋዋን አጥረው የሚገባውና የሚወጣው እንዴት መውጣት አይችልም። ወፍ ለመጠበቅ እርሻው ውሎ መግባት አይችልም። ዙርጋዋን አጥረው የሚወጣውና የሚገባውን ገበሬ እየደበደቡ ነው የሚያመሹት። ጧትም ደብድበው ማታም ደብድበው ነው። እና ይሄ ሁሉ ግፍ ለጠቅላይ ሚኒስትር ጽህፈት ቤት ማስረዳት ሞክረናል። ሁለት ሶስት ጊዜ የሚመለከታቸው አካላት ወጥተው አናግረውናል። እኛ ሂደቱን ጠብቆ መሟላት ያለበት ጥያቄ እንደሆነ እናምናለን። ይህንን ሰላማዊ የሆነ ጥያቄ ለመጠየቅ የፌዴራል መንግስቱ ወታደሮችን ያስቀምጥልን፣ ፌዴራል ማነው የመከላከያ ይግባ፣ ህዝቡ መደበኛ ኑሮው ይሁን በሚል ተደጋጋሚ ጥያቄ አቅርበን የተሰጠን ምላሽ የለም።
በጣም አሳዝናለሁ።
እንግዲህ አንዴ አራት ጊዜ ደብዳቤ ያስገብተን በጣም ብዙ ጊዜ በተደጋጋሚ ስልክ ሰጥተውን የሆነውን ነገር በየቀኑ የሆነውን ነገር በየሳምንቱ የሆነውን ነገር ከአምስት ከስድስት ጊዜ በላይ በስልክ በሁለት ተከታታይ ግን ይሄንን ምላሽ ሊሰጡን አልቻሉም። ዞሮ ዞሮ ግን አሁን ይሄ ህዝብ በራሱ ጥንካሬ፣ በራሱ ጥረት፣ በራሱ ወኔ ሊወጣው ዋነኛው የትግል ዋነኛው ጥረት መምጣት ያለበት ከረሰቡ ነው። የፈለገው ነገር ይሆናል እንጂ እንደው እኛን ጨርሰው መሬታችን ይዘው ይቀሩ ካልሆነ በስተቀር በምንም ተአምር ምንም የፌዴራል መንግስትም አይምጣ ሌላም አካል አይምጣ ከዚህ በኋላ በዚህ ሰዓት ትግሉን ጀምረናል እስከ ጫፍ እንሄዳለን መሬታችን ይዘው ይቀራሉ እንጂ እኛን ሊገዙን አይችሉም ከዚህ በኋላ በሚል የፌዴራል መንግስት እንኳን ችላ ቢልን፣ ሌሎች አካላት እንኳን ችላ ቢሉን አሁን ህዝቡ እየተዋደቀ ነው የሚደበድበው ልዩ ኃይል በጥይት ወጣቶች በወንጭፍ ነው የሚገጥሙት። አሁን ሰሞኑን የወጣው በለው በወንጭፍ የሚለው ዘፈን የዛ አካባቢ ልጅ ያወጣው ጥሩ አዲስ ሰምተው ከሆነ ከዛ ነው የሚነሳው። የመጀመሪያ ክፍል ይደረግ በነበረበት ሰዓት 9 ህጻናት ወጣቶች በተገደሉበት ጊዜ ያኔ እነሱ በጥይትና በስናይፐር ወጣቱ በወንጭፍ ነበር ያ ሁሉ መተናነቅና ወጣቱ ታሪክ ሊሰራ የቻለው። እና ዞሮ ዞሮ ህዝቡና ወጣቱ ቆርጦ በዚህ መንገድ እየሄደ ነው። የፌዴራል መንግስት ደግሞ እስቲ ከየትኛው መስዋዕትነት በኋላ ሊገባ እንደሚችል በጣም ቆቅልሽ ነው።
ጠቅላይ ሚኒስትሩ ምናልባት ህዝቡ እስካልቅ ድረስ እየጠበቁ ይመስላል። የትም ቦታ የሚሰማው ብሶት በተለይ በአማራው በዚህ በራያ በወልቃይት በሌለውን ቦታ ህዝብ እያለቀና እየተፈናቀለ ምንም አይነት እርምጃ ለመወሰዱ በጣም ቆቅልሽ ነው። መቼ ይሄ ሁኔታ እንደሚገለጥላቸው ምናልባት የህዝቡ ማለቅ ስንቱ ቁጥር እንደሚቀንስ የሚገምቱት ነገር ነው ይችላል። አሁን ጠቅላይ ሚኒስትሩ ግን ባነጋገራቸውና በስብከታቸው እንደ አይነት አቋም ያላቸው አይመስሉም። ለህዝብ ደራሽ የህዝብን እንባጠራቂና አዛኝ ከህዝብ ጎን የሚቆም ይመስላሉ። በድርጊት ግን የሚሰሩት ሌላ ነገር ነውና እስቲ እንግዲህ በቀበ ወደ መጨረሻው ሰዓታችን እየተጠቃለለ ነው። በሌላ ጊዜ እንመለሳለን። በጣም ሰፊ ሆነ ትንታኔ ያላወቅነውን አሳውቀውናል። ሌላው ማዳማጭ ኢትዮጵያ የህዝብ ሊሰማ የሚችለው በተለያየ መንገድ እንዲሰራጭ እናደርጋለን። ይሄ በርቱ ነው ምንለው። ማንነት ከሁሉ በላይ ክብር ነውና ለዛ መማማትና የሚያስፈልገውን መስዋዕት ከፍሎ ነጻነት ማግኘት ትልቅ ጸጋ ነው። እና እስቲ ለመጨረሻ 3 ደቂቃ ሳይበዛ ማጠቃለያ መልእክትም ያሰሙት ካለ ልስጥዎትና ድሉን እንዘጋለን። ቢበዛ 3 ደቂቃ ልስጥዎት። አመሰግናለሁ።
እሺ፣ መጀመሪያ አንድ ነገር ቪዲዮ በጣም ይሄንኑ እድል ስለሰጠን በጣም እናመሰግናለን። ኢትዮጵያዊነት ኩራት ነው ብሎ ለኢትዮጵያዊነት እየተጋደልን ያለነውም በኮንዲሽን ኢትዮጵያዊነትን በኮንዲሽን ከያዙ አካላት ጋር መኖር የለብንም፣ ከወገናችን ጋር ነው መቀላቀል ያለብንም የምንለውም ኢትዮጵያዊነት ኩራት ስለሆነ ብላ ይህንም የሰጣችሁን እድል እጅግ በጣም እናመሰግናለን። ወገናዊነታችሁ ስላሳያችሁ እናመሰግናለን። እኛ ማንኛውም ኢትዮጵያዊ ወገናችን ለኢትዮጵያዊነት ነው ለክብር ነው ለማንነት ነው እየታገልን ያለ ነው። የራያ ህዝብ በየሰዓቱ በየቀኑ እየተገደለ ነው፣ መከራ እየደረሰበት ነው። አሁን እኛ መልእክታችን አንደኛ የፌደራል መንግስት ይሄ ብዙ መስዋዕትነት ከተከፈለ በኋላ በሚከፈለው መስዋዕትነት ሌላው ተጠልቶ ወይ ህዝብ የሆነ አመለካከት ተፈጥሮ አይደለም ወደ መፍትሄው መኬድ ያለበት። ለምሳሌ የራያ ህዝብ ከሸምቅም በኋላ ከፍተኛ መስዋዕትነት ከተከፈለ በኋላ በሚመጣ መረጃ አይደለም የኢትዮጵያ ህዝብ አሳይቶ የትግራይን የትግሌፍን መንግስት ሌላ ይፈጥባል መፍትሄ ማምጣት የሚያስፈልገው። መጀመሪያ ህዝቡን ከግድያ መከላከል አለበት። መጀመሪያ ህዝቡን ከጥቃትና ከመከራ መከላከል አለበት። ሌላው የአማራ መንግስት ያ ሁሉ መስዋዕትነት እየተከፈለው ሰው እየሞተ ያለው እየተሰደደ ያለው ያ ሁሉ ቶርቸር አሁን አትሊስት የኢትዮጵያ ክፍል ቶርቸር የሚደረግበት በሃይላንድ ብልት በሃይላንድ ውሃ በብልት ላይ የሚንጠለጠልበት ትግራይ ክልል ብቻ ነው። እና ይሄ ሁሉ መስዋዕትነት እየተከፈለ ያለው ከወገኔ ጋር አብሬ እኖራለሁ ጣብን ታይደ ማስተሳስረው ከአማራ ማህበረሰብ ጋር ነው። በታሪክ በትውልድ በባህል የምተሳሰረው ከአማራ ማህበረሰብ ጋር ነው። መኖር ያለብኝ ከአማራ ማህበረሰብ ጋር ነው። ዋጋ እየከፈለ ያለ ማህበረሰብ ማዶ በማዶ ማየት ትክክል አይደለም። እነሱ ጎንደር ገብተው አንድን ሰው ለሁለት ከፍለው ችግር ለመፍጠር ሲሞክሩ የቅማንት ህዝብ ወደ ትግራይ ይካለላል ብለው አስበው አይደለም። እዛው ባለበት አማራን ማዳከም ስለፈለጉ ነው። ይሄ ማህበረሰብ ወክሎ ጋር ዞራለሁ ብሎ መስዋዕትነት እየከፈለ ያለ ማህበረሰብ የአማራ ክልል መንግስት መደገፍ አለበት። እስካሁን ምንም አይነት ድጋፍ እየሰጠ አይደለም። ቆቦ ያሉት ሰዎችም ተፈናቃዮችም የአማራ ህዝብ እየቀለባቸው ነው። የአማራ መንግስት አይደለም እርዳታ እያደረግላቸው ያለው እና ምንድን ነው እያደረጋል ነው። ይህንን በተግባር ድጋፉን እንፈልጋለን። ሌላው የኮሚሽኑ አሁን አይተህ እንደሆነ የኮሚሽኑ መመስረት ይህ ህገ መንግስት ከመጽደቁ በፊት ነው አካባቢዎቹ ወደ ትግራይ እንዲካለሉ የተደረገው። 1984 ተከልለው 1985 ተተገበረ። 1987 ነው ኮንስቲቱሽን የተደቀቀው። ስለዚህ ከኮንስቲቱሽኑ መጽደቅ በፊት ነው በፖለቲካው ሳኔ ወደ ትግራይ እንዲካለሉ የተደረገው። ይሄ ህገ መንግስት ነው። በህገ መንግስት በተቋቋመ የፌዴሬሽን ምክር ቤት ነው የሚመለከተው ሊባል አይችልም። ይሄ እንደውም አንደኛው ለመሰረታዊ ጉዳይ የፌዴሬሽን ምክር ቤት የሚፈታው አይደለም፣ በፖለቲካው ሳኔ ነው። አሁን የተቋቋመው የወሰንና የማህልነት ያቄ ነው ይህንን ሊፈታ የሚችል ብለን ነው የምናምነው። ለዚህ ደግሞ የሚመለከታቸው አካላት ፍትህ የሚፈልግ ፍትህ መኖር አለበት ብሎ የሚያምን የፌዴራልና ወገናዊ ተቆርቋሪነት ሊኖር ይገባል ብሎ የሚያስብ ከሆነ አዴፓ እዚህ ውስጥ ትልቅ ድርሻ ሊኖረው ይገባል። በከፍተኛ ክትትል እዛው ሲደሙ የሚሸዋክላት ክትትል አድርጎ ተፈጻሚነቱ የዚህ ህዝብ እንባ እንዲጠበስ
እሺ፣ አታግዘው ህዳሩ በጣም በጣም እናመሰግናለን። የራያ ማነታ አስተናጋጅ ኮሚቴ ሰብሳቢ ለዛሬው በዚህ ይብቃ። በላግዝ እስክንገናኝ ድረስና ደህና ይሁኑ። ተናስተልኝ። እናመሰግናለን።
እጅ አመሰግናለሁ። ጌታ በጣም
አድማጮቻችን፣ በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የታህሳስ 10 ቀን 2011 ዓ.ም ወይንም የዲሰምበር 16 2018 ስርጭታችንን ያስተናግድናችሁ ተቆላ ወርቁ፣ ንጉሥ ታምራትና እኔም ወርቁ ሞላ ነበር። ደህና ቆዩልን እያን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።